ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም ከመጽሐፍት ዓለም ፕሮግራማችን በሃማ ቱማ የተደረሰውን የሶሻሊስት ጠንቋይ ጉዳይና ሌሎች ታሪኮች መጽሐፍ ትረካ በሴቶች ጉዳይ ላይ ያጠነጠነውን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
የወያኔ አገዛዝ የሸቀጦች ዋጋ ላይ ጭማሪ በሚያደርጉ ነጋዴዎች ላይ የቅጣት እርምጃ እንደሚወስድ አስታወቀ። በተለየ ምግብ እቃዎች ዋጋ እየጨመረ መምጣት በርካታ አመታትን ያስቆጠረ መሆኑ እየታወቀ ነጋዴዎች እቃ በመደበቅ ዋጋ በመጨመርና የሚዛን ቅነሳ በማድረግ የእቃዎችን ዋጋ እንዲንር አድርገዋል በማለት ለመቅጣት መሞከሩ ብዙዎችን አስገርሟል። የሸቀጥ ዋጋ እየጨመረ የሚገኘው አቅርቦቱ በማነሱ ነው የሚሉ ወገኖች ምንም እንኳን በአገራችን የገባው ድርቅ አንዱ ምክንያት ቢሆንም በተለያዩ የባዕድ ባለሀብቶች እየተመረተ ወደ ውጭ ከሚወጣው እህል በተጨማሪ የወያኔ አባላት ንብረት የሆኑ ግዙፍ ኩባንያዎችና የንግድ ተቋሞች እንዲሁም ግለሰቦች የጤፍ እንጀራን ሳይቀር በገፍ ወደ ውጭ በመላክ አቅርቦቱን በማመናቸው ዋጋው ሊንር ይችላል ብለዋል። የተባበሩት መንግስታት የእርዳታ ጉዳይ አስተባባሪ ጽህፈት ቤት በኢትዮጵያ የገባው ድርቅና ረሃብ እየተባባሰ በመምጣቱ ያለው በጀት እየጨመረ የሚሄደውን የተረጆች ቁጥር ፍላጎት ለማሟላት የማይበቃ መሆኑን ሰኞ የካቲት 7 ቀን ገለጸ። ጽፈት ቤቱ የተረጆች ቁጥር በየጊዜው እየጨመረ መሄዱን ገልጾ የተሰጠውን እርዳታ ወደ ቦታው ለማድረስ የአራት ወራት ያህል ጊዜ የሚፈጅ በመሆኑ በአሁኑ ወቅት በስቃይ ላይ ያለውን ወገን ህይወት ለማትረፍ ያስቸግራል ብሏል። በኢትዮጵያ 5.6 ሚሊዮን ህዝብ ያስቸኳይ ጊዜ እርዳታ የሚያስፈልጋው ሲሆን በምስራቅ አፍሪካ ያለው የራብተኛ ቁጥር 13 ሚሊዮን የደረሰ መሆኑን ተነግሯል። የውሃ እጥረት ያጋጠማቸው አካባቢዎች በርካታ ሲሆኑ ከዚህ ችግር የተነሳ የሚሞቱ እንስሳትና ህፃናት ቁጥር በየቀኑ እየጨመረ በመሄድ ላይ ነው ተብሏል። በደቡብ ኢትዮጵያ በውሃ እጥረት ለተጠቁ አካባቢዎች በቦቴና በተሽከርካሪዎች አማካኝነት ውሃ ለማጓጓዝና ለማከፋፈል በየሳምንቱ 2.7 ሚሊዮን ዶላር ወጪ እንደሚጠይቅም ተነግሯል። በአዲስ አበባ የሚገኘው ሂልተን ሆቴል በሚቀጥሉት 3 አመታት ለግል ባለሀብቶች ሊሸጥ መሆኑ ተነገረ። ሂልተን ሆቴል የተሰራው በንጉሱ ዘመን በ1960 ዓ.ም ተመረጸ ሲሆን የሂልተን ኩባንያ ከኢትዮጵያ መንግስት የ50 አመታት ያስተዳደር ኮንትራክት ወስዶ መሆኑ ይታወቃል። በኮንትራክቱ መሰረት የሂልተን ዓለም አቀፍ ድርጅት ከሆቴሉ ገቢ 20% እንዲወስድ የተደረገ ሲሆን ኮንትራክቱ በሌሎች ቦታዎች የሂልተንን ስም የያዙ ሆቴሎች እንዳይከፈቱ የሚከለክል ነበር። 60000 ካሬ ሜትር በሆነ ቁልፍ ቦታ ላይ የተሰራውና 400 የመኝታ ክፍሎች ያሉት ይህ ሆቴል 280 ሚሊዮን ዶላር የሚያስወጣ እድሳት እንደሚያስፈልገውም ተነግሯል።
ወያኔ ከተቃዋሚዎች ጋር የሚያደርገው የጠረጴዛ ዙሪያ ጨዋታ ግቡ ስብሰባው ሳይጀመር በወያኔ ተቀምሮ ያለቀለት ሂሳብ መሆኑን ከውስጥ አዋቂዎች የተገኘው መረጃ ያስረዳል። ጥቂት የማይባሉ በድርጅት ስም የሚጠሩ የድርጅት ጥላንጂ ራሳቸው ድርጅቶች አለመሆናቸውን ድርጅቶቹን ወክለው በዚህ በወያኔ የፖለቲካ ቧልት ላይ በመሳተፍ ላይ የሚገኙ ስማቸውና የድርጅቶቻቸውን ስሞች እንዳይጠቀሱ የጠየቁ አስረድተዋል። ወያኔ ከተቃዋሚዎች ጋር እንዲህ ያለውን የጨዋታ ስብሰባ ማድረግ እንዳሰበ ለተወሰኑ ተቃዋሚ ተብዮች መሪዎችና ወኪሎች በየስብሰባዎቹ ምን መናገር እንዳለባቸው ከ15 ቀናት በላይ ስልጠና እንደተሰጣቸውም አጋልጠዋል። በመቀጠልም ወያኔ ጠመንጃ አንስተው እንተገላለን ከሚሉ ተቃዋሚዎችና ቢሮዎቻቸውን በውጭ ሀገራት ካደረጉ የወያኔን ህገ መንግስት አክብረው አንዳንድ እድሳት ለማድረግ ሐሳብ የሚሰነዝሩትን በዚህ የባልት ስብሰባ ላይ ለማስተታተፍ በሚስጥር በአውሮፓና በአሜሪካ ከየድርጅቱ መሪዎች እና ወኪሎች ጋር እየተወያየ መሆኑን እነዚሁ ምንጮች አጋልጠዋል። የኬንያ ዶክተሮች ላለፉት 3 ወራት ሲያካሂዱ የነበረውን የሥራ ማቆም አድማ ለማቆም መስማማታቸው ተገለጸ። በሃይማኖት አባቶች ካውንስል አማካይነት የዶክተሮች ማህበርና የመንግስት ወኪሎች ድርድር አድርገው የተስማሙ መሆናቸው ታውቋል። መንግስት ያቀረበው የደሞዝ ጭማሪ ዶክተሮቹ ከጠየቁት ዝቅ ያለ ቢሆንም ለጊዜው የተቀበሉት መሆኑ ተነግሯል። የህክምና ቦታዎች እንዲሻሻሉ የቀረበው ጥያቄ በረጅም ጊዜ ውስጥ ሊመለስ የሚችል ነው በሚል መንግስት ያልተቀበለው ቢሆንም ያለፉትን 3 ወራት ደሞዛቸውን ለመክፈል ተስማምቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ለጸጥታው ምክር ቤት ያቀረቡት ውስጣዊ ዘገባና አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን በይፋ በሰጡት መግለጫ መሰረት የደቡብ ሱዳን መንግስት የምግብ እርዳታ ወደ ተረጂዎች እንዳይደርስ እየከለከለ ከመሆኑም በላይ የሰላም አስከባሪ ኃይሎች እንዳይንቀሳቀሱ አግዷል በሚል ከሰዋል። ዋና ጸሐፊው ዘገባ በደቡብ ሱዳን ውስጥ ማህበረሰባዊ እሴቶችና ትስስሮች እየጠፉ መሆናቸውን የገለጸ ሲሆን የሱዳን መንግስት ወታደሮች ከቁጥጥሮች በመሆን የጨካኔ ተግባሮችን ይፈጽማሉ ብሏል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ባለስልጣን የሆኑት ሚስተር ስቴፈን አልብራይት በሰጡት መግለጫ በሚደርስባቸው ግፍ ከቀያቸው ለቀው ወደ ሌላ ቦታ የተሰደዱ እርዳታ የሚያስፈልጋቸው ዜጎች በመንግስት ጥቃት ደርሶባቸዋል ብለዋል። ባለፉት 4 ዓመታት በደቡብ ሱዳን በተፈጠረው የርስ በርስ ጦርነት ቢያንስ 50 ሺህ ሰዎች እንደሞቱ ይነገራል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
ሁለታሽን በምን አልካስት የምስጋና ቃላት ስዳነሰኝ ብየድ ጥረሽ አንቺን እናቴ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓ.ም ተመረጠ በህይወት ታደሰ ተተረጎመ 2007 ዓ.ም ተመረጠ ሩሲያ ሙስጥ ተደርጓል ምርመራው ልክ እንደተጠበቀችው ነበር ግን ያም ቢሆን የህመሙን መጠን ወይም በአስገራሚ ሁኔታ ትርጉም የለሽ የሆነውን ሰቆቃ አልቀነሰውም ተጠቁሞብሻል አለ አምሳለቃው ጥቁር ቀጭንና በወፍ በሽታ የተለከፈ ይመስል ቢጫ የሆኑ አይኖች ያሉት ሰው ነው አይኖቹ ውስጥ የሆነ በፍርሃት የሚያሳቅቃት ነገር ነበር የአይኖቹ ቢጫ ቀለምና የወረሷቸው የደም ስሮች ብዛት ብቻ ሳይሆን ምንም የማይነበብባቸው በጥልቅ ጭካኔና ቅዝቃዜ የተሞሉ መሆናቸውም ጭምር ያስፈራታል እስኪ ራስሽን ተመልከቺው አለና ቀጠለ ቆንጆዬ ልጅ ነሽ ይህን የመሰለ ቆንጆ ሰውነት ሲበላሽ ማየት ራሱ ያሳምመኛል ራቁቷን ከመሪቱ ጋር በብሎን በታሰረ የእንጨት ወንበር ላይ ታስራ ነው ያለችው አይ ሰውነት አለች ለራሷ በንዴት አይኖቿ በደም ተሸፍነው በግማሽ ተከፍተዋል አፍንጫዋ ተሰብሮ ህመሙ ይወቅራታል ባበጠው ምላሷ አማካይነት እንደሚሰማት የተወሰኑት ጥርሶቿ ወላልቀዋል ክፍሉን የደም የላብና የሽንት ጠረን አውዶታል ከሰውነቷ የደረቀና የትኩስ ደም ሽታ ይወጣል አንደኛው የጡቷ ነቅ ተቆርጦ ደም እየፈሰሳት እርቃኑን ባለውና በሲጋራ ትርኳሽ በተቃጠለው ዳሌዋ ላይ ይንጠባጠባል የውስጥ እግሯ ከደረቅ የበሬ ጭራ እንደተሰራ አንድ ሰው ሲናገር በሰማችው ባኮርማጭ በመገረፏ ቆሳስሎ እየደማ ነው ሰውነቷ ተቆራርጦ ተበለሻሽቷል ከዚህ በላይ ምንም ማያደርገኝም ብለሽ አስበሽ ነው ልክ ጭንቅላቷ ውስጥ የምታስበውን ያወቀባት ነው የሚመስለው ተሳስተሻል ከዚህ በኋላ ጭራሽ ልጅ እንዳትወልጂ ወይም ከወንድ ጋር ግንኙነት ማድረግ ስሜት እንዳይሰጠሽ ጠርሙስ ወይም የጋለ ብረት ልከትብሽ ይችላለሁ እስካሁን ባስነዋሪና በቆሻሻ ቋንቋ ሲረግማት የቆየውን አምሳለቃ አሁን በድንገት ስነ ስርዓት ያለው ሰው ሆኖ አገኘችው በሰራተኛሽ ነው የተጋለጥሽው ሲል ለአስረኛ ጊዜ ነገራት መቼም በደንብ ልታውቅሽ ይገባል አይደለም እንዴ ስለዚህ ለምን አታምኝምና ስቃይሽን አታቆሚውም ካንቺ በልጠንካራ የሆኑ ሰዎችን አሳምኛለሁ ሁሉም የጊዜ ጉዳይ ነው እኔ ደግሞ ጊዜ አለኝ ልምድም አለኝ ምናልባት በንጉሱም ጊዜ ጭምር ይሄንን ስራ ሰራ እንደነበረ አልነገርኩሽ መሰለኝ ያኔ እንኳን እንዳሆኑ ስራ አይበዛብኝም ነበር አዎ አሁንማ ስራ ሊበዛብህ ግድ ነው አለች በልቧ ሽብር እንደሆነ በአሁኑ ጊዜ ደርቷል በጭካኔ መጨፍለቅ ያለበት ተቃውሞና የሐሳብ ልዩነት አለ ጌቶች ምንም በራስ መተማመን ምንም መሰረት ምንም ድጋፍ የላቸውም በሐሳብ የሚለያቸውን ሁሉ ለመደምሰስና ታዛዥነትን ከፈራሃት ውስጥ ለማመንጨት ነው የተሰማሩት። ሰራተኛዬ ምስኪን ታስታውሳታለች፣ አይታታለች። መቼ ነበር? ከሁለት ቀን በፊት። ትናንት ባሰቃቂ ሁኔታ ተሰቃይታ መልኳ እንኳ አይለይም ነበር። ብትጠቁምብኝ አይገርምም። ግርፋቱን መቋቋም አቅቷት መሆን አለበት። አዘነችላት። ምክንያቱም የሆነ ሆኖ ከመረሸን አታመልጥም። አምሳለቃው ሲጋራ ለኮሰና ከተቀመጠበት ሆኖ ይመለከታት ጀመር። ባበጡት አይኖቿ እሷም ትመለከተዋለች። ትጠይኛለሽ አይደል? አላት ፈገግ እያለ። ለምን እንደምትጠይኝ አይታየኝም። እኔ እኮ ኃላፊነቴን ነው የተወጣሁት። እኔ አላውቅሽም። ስለዚህ ላንቺ ምንም የጥላቻ ስሜት የለኝም። እንዲያውም ታሳዝኝኛለሽ። ለዚያ ነው ሌሎቹን ጓደኞቼን ብቻችንን እንዲተውን ያደረግኩት፣ ስቃይሽን ለመቀነስ። ግን እምቢ ካልሽ መቀጠል ይኖርብኛል። አሁን ግን ከእስካሁኑ የባሰ ይሆንብሻል። አንቺ ያለሽበት ክፍል ውስጥ የሞተችውን ልጅ አይተሻታል? ልክ እንዳንቺው ግትር ነበረች። ረጅም ጸጉሯ በክብሪት ተቃጥሎ በብልቷ የጋለ ብረት ገብቶባት እብድ ነው የሆነችው። ዝምቷ ምን እንደጠቀማት እስኪ ንገሪኝ። ልንገርሽ፣ ምንም አልጠቀማትም። ቁስሎችሽ ምንም ሕክምና ሳይደረግላቸው መመርቀዛቸው አይቀርም። የውስጥ እግርሽ ይበሰብሳል። በዚያ ላይ ድጋሚ እንገርፍሻለን። ይህንን ሁሉ ትቋቋሚያለሽ? ለምን ዝም ብለሽ ይህን የእምነት ቃል አትፈርቢም? በረጅም ወረቀት ላይ በሌላ ሰው እጅ ጽሑፍ ወደ ተጻፈ ጽሑፍ እያመለከታት፣ ከዚያ ሁሉም ነገር እዚያ ጋር ይቆማል። ወይ ትለቀቂያለሽ፣ ወይ ለተወሰኑ ወራት ታስረሽ ከዚያ ትለቀቂያለሽ። አዲስ ሆነሽ አላት፣ አስቀያሚ ፈገግታ እያሳየ። አባል ሆኜ የማላቅበት ሕገወጥ ድርጅት አባል ነኝ ብዬ ልናዘዝ? ያልሰራሁትን ወንጀል ሰራው ብዬ ቃል ልስጥ? ተጠርጣሪው ወደ ቤቴ ሲገባና ሲወጣ ታይቷል ይላሉ። እኔ ግን አይቼው አላውቅም። ምናልባት ሰራተኛዬ ትሆን የሕገወጥ ድርጅቱ አባል? ማን ያውቃል? እኔ ግን ፖለቲከኛ አይደለሁም። እንዴት እንደ ተሳሳትኩ ስትል አሰበች በቁጭት። ማንም ሰው አያመልጥም። የየትኛውም ድርጅት አባል አለመሆን መድህን ሊሆን አይችልም። የደህንነት ዋስትና አይደለም። ጓደኞቿ ንጹሕም ሆንሽ ጥፋተኛ ቀይ ሽብር አይለቅሽም ያሏት ትዝ አላት። አላመነቻቸውም ነበር። መንግሥት ከተቃወሙት ብቻ ነው ምሕረት የለሽ የሚሆነው ትል ነበር። ስለዚህ አትቃወመውም ነበር። እንዲያውም በተቃራኒው በምትሰራበት ሚኒስቴር መስሪያ ቤት ውስጥ ትጉህ ሰራተኛ ነበረች። ስራዋን በታማኝነት የምትሰራ፣ መንግስታዊ ስብሰባዎችን የምትካፈል፣ የተለያዩ መዋጮዎችን የምታዋጣ ታታሪ ሰራተኛ። በስራዋ ላይም ሆነ በአብዮት አደባባይ መንግስት በሚጠራቸው ስብሰባዎች ላይ አንድ ቀንም ቀሪ ተብላ ተመስግባ አታውቅም። እና ለምንድን ነው ይህ ሁሉ ድብደባ? ለምንድን ነው ይህ ሁሉ ጭካኔ? ምናልባት ንጹህ ነኝ ብለሽ ታስብ ይሆናል ብሎ አምሳለቃው ሐሳቧን አቋረጣት። ይህም ስህተት ነው፣ ተጠቁሞብሻል። ይህም ጥፋተኛነትሽን ያሳያል። ማንም ሰው ንጹህ አይደለም። ልዩነቱ ታስረሻል ወይም አልታሰርሽም ነው። አንዴ እዚህ ከደረስሽ በኋላ ንጽህና የለም፣ ጥፋተኛ ነሽ። ማድረግ ያለብሽ ያንን አምነሽ ምሕረት መለመን ነው። በቃ ይህን የእምነት ቃል ፈርሚ። በሰውነቷ ሙሉ የተሰራጨውን ህመም ችላ ብላ ቀና ብላ ተመለከተችው። በጣም ቀጭን ነው። እዚህ ቁጭ ብሎ ሲጋራ ሲያጤስ ደካማና እንዲያው ምንም ጉዳት የማያደርስ ሰው ይመስላል። ግን ሰይጣን ነው። ጨካኝ፣ ሰብአዊነት ያልተፈጠረበት፣ በአገሪቱ ባህል ውስጥ ያለው አውሬነትና አረመኔነት ስጋዊ መገለጫ ነው። በአንድ ክፍል ውስጥ ከእሷ ጋር ታስረው የነበሩትን አሰበቻቸው። አራት ሜትር ተኩል በአራት ሜትር ተኩል በሆነች የምትገለማ ክፍል ውስጥ የታጨቁ 30 ምናምን ሴቶች። የክፍሉ ማዕዘን ላይ ሞልቶ እየፈሰሰ ያለው የሽንት ባልዲ፣ የበሰበሰ ሰውነት ሽታ፣ ረጅም ጊዜ ያልታጠበ ሰውነት፣ የደም የፍርሃት ጠረን፣ ያለኝታ ቢስነትና የማቅለሽለሽ ስሜት እና በየምሽቱ የሚካሄደው የእስረኞች ስም ጥሪ። ዛሬ ማታ 2፣ ትላንት 3፣ ከዚያ በፊት 5 ተጠርተው የወጡ ላይመለሱ የወጡ ተገለው ጎዳና ላይ የተጣሉ ወይም ከከተማ ውጭ ብዙዎች በተቀበሩበት ጉድጓድ ውስጥ የተወረወሩ። እድለኞቹስ የሞቱት ብላለች አንደኛዋ ልጅ አንድ ምሽት። እንዴት ልክ እንደነበረች ጉዳዩ ምን ያህል እውነት እንደነበረ። እጆችሽ ልፍታልሽ ተፈርሚያለሽ ጉጉት ያደረበት ይመስላል። ምናልባት እኔን ማሰቃየት ደክሞት ይሆናል ስትል አሰበች። ግን አይኖቹን ስታያቸው ምን ያህል እንደተሳሳተች ገባት። ምናልባት ሰልችቶት ይሆናል። አዲስ የሚያናዝዘው እስረኛ አምሮት ነው። 2 ቀን ስለሆነኝ ከዚህ በላይ አይፈልገኝም። የተሰበረ ሰውነት፣ ከጥቅም ውጪ የሆነ ሰውነት፣ መጣል ያለበት ሰውነት አይፈልግም። በቃ ፈርሚ። በአቋሙ እንደጸና ነው። እውነት ይሁን ውሸት ምን አሳሰበሽ? ተጋልጠሻል አይደል እንዴ? ማመን አለብሽ። ልክ አይደለሁ? ስለዚህ በቃ ፈርሚ። አምሳልቃው በተወላገደ አመክንዮው ውስጥ የተመቻቸ ነው ስትል ተደነቀች። እየተቸገረች ራሷን ስትነቀንቅ ፈገግ ሲል አየችው። አየሽ፣ ጥሩ ልጅ እኮ ነሽ። ለምን ብለሽ ትሰቃያለሽ? ወደሷ ተራመደና እጆቿን ፈታላት። እጆቿ መደንዘዛቸው ይሰማታል። የደም ዝውውርን ለመመለስ ጣቶቿን ደጋግማ እጥፍ ዘርጋ አደረገች። እዚህ ጋር ቁጭ በይ አላት። ጠረጴዛው አጠገብ ያለውን እሱ ተቀምጦበት የነበረውን ወንበር እያሳያት፣ ራሷን ችላ መንቀሳቀስ ስላልቻለች ሊያግዛት የግድ ነበር። በአውራ ጣቷ እየተራመደች ቢሆንም እንኳ ህመሟ አጥንት የሚሰብቅ አይነት ስለነበረ ባይደግፋት ኖሮ ትወድቅ ነበር። እስከ ወንበሩ ያለው 2 እርምጃ 1 ኪሎ ሜትር እሾሃማ መንገድ በባዶ እግር እንደመሄደ ሆነባት። ከተቀመጠች በኋላ ወረቀቱን ገፋ እያደረገላት በዚያውም ብዕር አቀበላት። ወረቀቱን ተቀበለችው እንጂ የተጻፈውን አላነበበችውም። እያወራ በስተቀኝ በኩል ተጠግቷት እንደቆመ አስተዋለች። ሁሉም ቦታ ያለ ነው። እዚህ ኢትዮጵያ ብቻ የሚደረግ ነገር ብለሽ አስበሽ ይሆናል። ተሳስተሻል። ሩሲያውም ውስጥ እንደተደረገና አሁንም እየተደረገ እንደሆነ ነግረውናል። ገባሽ? በሰለጠኑትም አገራት ያው ነው። በነጮቹ ምድር የተማርሽ ስለሆንሽ እንደ ሩሲያውያን ያሉ ፈረንጆች የሰለጠኑ እንደሆኑና የተሻለ እንደሚያስቡ ታውቂያለሽ። በሩሲያም ውስጥ ተደርጓል። ደገመው። አይኖቿ ጠረጴዛው ላይ የተወው ጩቤ ላይ አረፉ። በገዛ ደሟ የረጠበ ስለት በረጅሙ ተነፈሰችና ወረቀቱ ላይ ፈረመች። ፈገግ እያለ ወረቀቱን ሊያነሳ ጎንበስ ሲል ጩቤውን አፈፍ አርጋ ደረሱ ውስጥ ሰካችውና ከራሷ ራቅ አርጋ ገፈተረችው። ወደ ኋላው ሲወድቅ አግራሞት የሚነበብባቸው አስቀያሚ አይኖቹ አፈጠጡባት። ለመጮህ ቢሞክርም ማጣጣር ብቻ ነው የቻለው። በእርጋታ የፈረመችውን ወረቀት ቀዳደደችው። ተነስታ ወደ ተዘረጋው ሰውነቱ ለመራመድ ሞከረች፣ ግን በህመም አቃስታ ወደቀች። ተስፋ በመቁረጥ ሰውነቷን እየጎተተች ወደሱ ተጠጋች እና ጩቤውን ከደረቱ ውስጥ ስባ አወጣችው። ለምን እንዳደረገችው ሳታውቅ ጩቤው ላይ ያለውን ደም ሱሪው ላይ ጠራረገች። እምባ በጉንጯ ላይ እየወረደ ነው። ጩቤውን ወደ ላይ እያነሳች መጨረሻ ላይ እንደዚህ አይነቱስ ነገር በሩሲያም ተደርጎ ይሆን ስትል አሰበች። በሰለጠኑት ሰዎች ምድር አይገርመንም ቡና ቤት ውስጥ ከአብዮቱ በኋላ ብዙ ነገሮች ተለውጠዋል። የቡና ቤት ባለቤቶችም ከወቅቱ ሁኔታ ጋር አብሮ ለመሄድ በመጓጓት በፍጥነት የቡና ቤቶቻቸውን ስም ቀያይረዋል። እንደ ፍላሚንጎ፣ ፍሎሪዳ፣ አይቤክስ፣ ኒያላ ወዘተ ያሉ ትንግርተኛ ስሞች ቀሩ። እንዲህ ያሉ መልእክት የለሽ ስሞች ግዝ ያልፈባቸዋል ተብሎ ታመነ። በመትካቸው እንደ ተራማጆች ቡና ቤት፣ ኢትዮጵያ ተቀደም መሸታ ቤት፣ ሶሻሊዝም ዳንስ ቤት፣ ለኦጋዴን እንሞታለን ቡና ቤትና የመሳሰሉ ስሞች መጡ። የጊዜው መንፈስ ይኸው ነበር። አንዳንድ የዋሆችም የኢትዮጵያን አብዮታዊነት መግለጫ አድርገው ወሰዱት። የነቁት ደግሞ የቡና ቤት ባለቤቶቹ ብልሃት ፈገግ አሰኛቸው። አይገርመንም ቡና ቤት ስማቸውን ካልቀየሩት ቡና ቤቶች ውስጥ አንዱ ነበር። አዘውታሪዎቹ እንደገመቱት እንዲህ ያለ ስም መያዙ በአብዮቱ እንኳን አልተገረመም ማለት ነው። ይህ ረሃብ ባጠቃው አገር ውስጥ እጅግ ወፍራም የሆነች አስቀያሚ ቅርጽ ያላትን የቤቱን ባለቤት የእውቀት ቀንዲል ከሆነው ንጉስ በላይ አዋቂ ያደርጋታል ማለት ነው። የቡና ቤቱ ደንበኞች በዋናነት ዝቅተኛ ገቢ ያላቸው ሰዎች ናቸው፣ ወይም በወቅቱ ቋንቋ የታችኛው ንዑሳን ከበርቴዎች። እኔና እናንተ በሚገባን አባባል ደግሞ ዝቅተኛ ደሞዝ ያላቸው የጽህፈት ሥራ ባለሙያዎች፣ የአንደኛ ደረጃ ትምህርት ቤት መምህራን፣ ኑሮ የተጫናቸው የትናንሽ ሱቆች ባለቤቶች፣ ትምህርት ከሁለተኛ ደረጃ ያቋረጡ ሰዎች፣ መካከለኛ ደረጃ ሌቦችና ጊዜ የከፋባቸው የሴት አቃጣሪዎች። እንደ ቡና ቤት በበኩሌ የምወደው ቦታ ነው። መጠጡም ሴቶቹም ርካሽ ናቸው። ወሬው ሞቅ ያለና ማስመሰል የሌለበት፣ ደንበኞቹ ተግባቢ፣ ምንም እንኳ አንድ ጊዜ ድብድብ ቢኖርም አጠቃላይ የቤቱ ሁኔታ የአንድነትና የህብረት ነበር። ምድረ በዳ የሆነ ቦታ ላይ እንደ ተጣሉ ሰዎች የማይታወቅን ነገር በመጻረር ህብረት ፈጥረናል። በእኛ ቤት ዩኒፎርም ለለበሱት ሁሉና አብዮት ለሚሉት ነገራቸው ያለን ንቀት ነው ያስተባበረን። የአልኮል መጠጥ በቀን እንዳይሸጥ የሚከለክለው አዋጃቸው ደግሞ ጥላቻችንን ለመቀነስ ትብብር አላደረገም። ድሮ ስላለፉት ወርቃማ ጊዜያት እናወራለን። አስፈለገን ሰዓት በፈለግነው ቦታ እንድንጠጣ ስለፈቀዱልን ብቻ ወርቃማ ስለሆኑ ጊዜያት። አይገርመንም ቡና ቤት ለነገሩ አስገራሚ ቦታ ነበር። ባለቤቷ ራሷ እንደ ትንግርት የምትታይ ነች። እንዲያውም አንድ ጊዜ አንድ ደንበኛ ይች ሴት እኮ በዝሆን አረማመድ ሁሉ ትቀናለች ብሏል። ሴቶቹ ደግሞ ግማሽ ገጠሬ ግማሽ ከተሜ ስለሆኑ እንደ ድልህና እንደ አምሮታቸው ወይ እንደ ጭራቅ ወይ እንደ ጻድቅ ያደርጋቸዋል። ተገልጋዮቹ ወይስ ደንበኞቹ ልበል? ስለራሳቸው መከረኛ ኑሮ አውርተው አቁም ግን መልሰው መላልሰው አስደናቂ ታሪኮችን በመናገር ይጠመዳሉ። ታሪኮቹም ኢትዮጵያ ውስጥ እንደተለመደው ሁሉም ማለት ይቻላል እውነት ናቸው። አንዳንድ ጊዜ ፍቅር ውስጥ ለመውደቅ ያህል የዋህ የሆኑት ሞቀሲል ደግሞ ለመዝረፍ ወደ ኋላ የማይሉት ሴቶችም የራሳቸው የሆኑ እንግዳ ታሪኮች አሏቸው። አይገርምንም ቡና ቤት እንዲያውም የሚያስገርሙ ታሪኮች ቡና ቤት ነው። ይህኛውን ታሪክ የሰማሁት አንድ ውድ ምሽት ነው። ስትጠጣ ገልባጭ የነበርነውን ሁላችንንም ከምታስነቅ ሴትና ስሙን ከማላስታውሰው ስራው ግን ስገምት ከወንጀል መርማሪ ፖሊሶች ጋር ከማይዋደደው ጎልማሳ ጋር አንድ ጠረጴዛ ዙሪያ ተቀምጫለሁ። ዝግ ብሎ የሚያወራና የሐዘን ድባብ የወረሰው ፈገግታ ያለው ሰው ነው። አንዳንዴ አንድ ሁለት መጠጥ ይጋብዘኛል። አንድ ጊዜ ስራ እንዴት ነው ብዬ ስጠይቀው በፈገግታ ጥሩ አይደለም ብሎኛል። ተፈካካሪያችን ስልጣን ላይ ስለወጣ ላልተመረጡት ገዢዎቻችን ካለን ንቀት የተነሳም የወዳጅነት ግንኙነት መስርተናል። እንደ ሴት አይደለም የምትጠጪው አላት ልጅቷን እየቀለደ። አድሃሪ አላገጠችበት። የትም ክተኝነት ቀበሌ እስር ቤት እንዳይከት። ለምን አትጠቁምብኝም ታዲያ? ልጠቁምብህ እችላለሁ ስራ ከቀዘቀዘ መለሰችለት። ፖለቲካ ስብሰባ እንደሚሄድ ታውቃለህ አይደል? አሪፍ ነው አላት ብርጭቆዋን እሱ ከሚጠጣው የቢራ ጠርሙስ እየሞላላት። ሴቶች ፖለቲካ ያውቃሉ ማለት ሻምበል ባሻዎች ኢኮኖሚክስ ያውቃሉ እንደማለት ነው። ሁላችንም ሳቅን። ስለ አንድ ሴት ታሪክ ልነግራችሁ እችላለሁ ሲል ጀመረ። እውነት የትኛው ጾታ ነው ደካማው ብላችሁ እንድታስቡ የሚያደርጋችሁ ታሪክ ነው? ደካማዎቹማ እናንተ ወንዶች ናችሁ አለችው። ከፍ ዝቅ እንደገና ዝቅ ብላችሁ የምትቀሩት እንደዛ ናችሁ እናንተ አለችው። ሐፍረተ ቢሱም የሰውነቷ እንቅስቃሴ ምን ማለት እንደፈለገች አስረግጦ ይናገራል። ስድ አልኳት። የቀበሌ ስብሰባ ውስጥ ነጻ ትወጪ ይሆናል እንጂ አሁን ያለሽው ከድሮ ሰዎች ጋር ነው። ሴቶች ደግሞ የወንዶችን ሐፍረተ ሥጋ ለማወደስም ሆነ ለመራገም ሲሉ አይጠቅሱትም ብሎ ሲመልስላት ለዚህ አባባሉ የሰጠችውን መልስ እዚህ ጋር እኔ ልጽፈው አልችልም። ይሁን ሆኖ ጓደኛችንን ታሪኩን እንዲነግረን አግባባ ነውና ተጨማሪ ቢራ አዘን ጠርሙሳችንን ጨብጠን ከተቀመጠን በኋላ ታሪኩን መተረክ ጀመረ። በለስላሳ ድምፅ ሳይቻኮል ሳይነቃነቅ። በዚያ ተኩስና አሰቃቂ ሞት በበረከተበት ወቅት ነበር ወደ አዲስ አበባ የመጣችው ሲል ጀመረ። ማነች እሷ? ከጨካኝ ባሏ የተፋታችው የሰላሳ ዓመት ተራ የገጠር ሴት መናገሻ አካባቢ ከምትኖርበት መንደር ተነስታ ሥራ ፍለጋ ነው ወደ አዲስ አበባ የመጣችው። ምናልባት የቤት ሠራተኝነት እንኳ ቢገኝ ብላ በማሰብ የተማሩ ወጣቶች ሥራ ባጡበት በዛ ወቅት ሥራ ፍለጋ መጣች። መገመት እንደምትችሉት ልክ እንዲህ አይነት ቡና ቤት ገብታ ስታርፈው ጊዜ አልፈጀባትም። እንደሚታወቀው የመጀመሪያ ሥራዋ ጽዳት ቢሆንም መልከ ቀናነቷን ያየችው የቤቱ ባለቤት ግን ወደ ሽርሙጥና እንድታድግ ጫና ታሳድርባት ያዘች። እምቢ ብላ ሥራዋን ትታ ወጣች። ለማሳጠር ለረጅም ጊዜ ስትሰቃይ ቆይታ ሌላ ቡና ቤት ውስጥ ሥራ አገኘች። በዚያን ወቅት የቡና ቤቶች ሥራ የተሟሟቀ አልነበረም፣ ሰዓት እላፊ ነበረ። በነፍሰ ገዳዮቹና በእነዚያ ስማቸውን በማልጠቅሳቸው መካከል በየምሽቱ የሚደረገው የተኩስ ልውውጥም በጣም ተባብሷል። አንድ ምሽት አንድ ወጣት ወደ ቡና ቤቱ ገባና ጥግ ላይ ተቀመጠ። ያን ጊዜ ሴቲቱ መጠጥ ታስተናግዳለች እንጂ ከወንድ ጋር ለገንዘብ አትተኛም። ቢራውን አምጥታ ፊት ለፊቱ ስታስቀምጥለት እንድትቀመጥ ጋበዛት። ለራስሽም መጠጥ አምጪ አላት። ቀስ ብሎ ትኩር ብላ አየችው። ባያዎቹ መጀመሪያ ላይ ነው አጭር አፍሮ አለው። አይኖቹንም ሐዘንና ብቸኝነት የሚነበብባቸው ሆነው አገኘቻቸው። መልከ መልካም ጨዋ ሰው ብላ አሰበች በልቧ። ስራዬ መጠጥ ማስተናገድ ብቻ ነው አለችው። ሌሎቹን ልጆች ለምን አትጋብዛቸውም? አብረሽኝ ደሪ እያልኩሽ አይደለም ሲል በቀጥታ መለሰላት። ቁጭ በይና አንድ ሁለት እንበል። እሺ ብላ ለራሷ ቢራ ልታመጣ ሄደች። ያ ሰውዬ አብረሽኝ ጠጪ እያለኝ ነው ስትል ለባለቤቷ ነገረቻት። ታዲያ አብረሽው ጠጪያ ብላ መለሰችላት። በደንብ አዋሪው ስትል ጨመረችበት። እነኚህ ወጣቶች መጨረሻቸውን ማን ያውቃል? ወደኋላ ላይ ከዚህ ወጥቶ ይሞታል። ሴቲቱ ሐሳቡ ራሱ ቅፍፍ አላትና በባለቤቷ መራራ አስተሳሰብ ተናደደች። የሆነ ሆኖ ከሁለት ቢራ በኋላ እውነትም በታሪኳ የተመሰጠ እስኪመስላት ድረስ መልካም አዳማጭ ሆኖ ለተገኘው ሰው ልቧ እስኪወልቅ ስታወራ ተገኘች። ስለ ልጅነት ጊዜዋ፣ በጊዜ ስለማግባቷ፣ ሲበድላት ስለነበረው መሃን ሽማግሌ ባሏና ስለ አዲስ አበባ ኑሮዋ፣ ስለ ራሱም ሕይወት ጠየቀችውና ውብ ፈገግታውን ሲፈነጥቅ አየችው። አሁን አንድ ድርጅት ውስጥ እንደሚሰራ፣ ቤተሰብ እንደሌለው፣ ብቻውን እንደሚኖርና ኑሮው ምንም አዲስ ነገር የሌለበት ደባሪ እንደሆነ ነገራት። ከዚያ በኋላ ወጣቱ ወደ ቡና ቤት በየጊዜው እየመጣ እስከ ሰዓት እላፊ ድረስ እየጠጡ ይጫወቱ ጀመር። አንዳንድ ጊዜ ጨዋታቸው ከርቀት በሚሰማ የተኩስ ድምጽ ይቋረጣል። ያን ጊዜ ቡና ቤቱ ለቅጽበት ረጭ ይልና ሁሉም እያዳመጠ የየራሱን ሐሳብ ያስባል። ከዚያም ወሬው እንደገና ይጀመራል። አንድ እሁድ ቀን ቤቱ ይዟት ሄደ። ከዚያ በኋላ ፍቅረኛሞች ሆኑ። ለሱ ባትነግረውም ከወንድ ጋር በመተኛት ስትደሰት ያን ዕለት የመጀመሪያዋ ነው። በፍቅር አበደች። ከዚህ በፊት እንደዚህ ያለ ስሜት ተሰምቷት ስለማያውቅ ስሜቱ ያስፈራትም ያስደስታትም ነበር። ቤቱን በተደጋጋሚ መጎብኘት ጀመረች። ባይነግራትም እሱም የሚያፈቅራት መስሎ ይሰማታል። ከእሷ ጋር ሲሆን ሁሌም ረጋ ያለ ነው። ሲያያት ደስ ይለዋል። ደግሞ ቡና ቤት ውስጥ ከሚያሳየው ዝምተኝነት በተቃራኒ አልጋ ውስጥ አውሬ ነው። አልጠየቃትም እንጂ ቡና ቤቱን ትታ ከእሱ ጋር ለመኖር ትፈልግ ነበር። የቤቱን ስራ፣ ልብሱን በማጠብ ቤቱን በማጽዳት ምግቡን በማብሰል ታግዘዋለች። በፊት ይህን ሁሉ ራሱ ነበር የሚያደርገው። ቀን ቀን ቤቱ በሄደች ቁጥር እዚያው ታገኘዋለችና ስራ ላለው ሰው ጉዳዩ እንግዳ ቢሆንም አንስታበት አታውቅም። አንድ ምሽት ወደ ቡና ቤቱ መጥቶ አብራው ስትቀመጥ አንድ የታሰረ ነገር ሰጣትና እንድታስቀምጥለት ጠየቃት። ትብብሯን ስለጠየቃት ብቻ በመደሰት ምን እንደሆነ እንኳን አልጠየቀችውም። ትንሽ የተረበሸ እንደሚመስል ስለታዘበች ቀኑን ሙሉ ስታሰላስለው የዋለችውን ዜና ከመንገር ተቆጠበች። ነገ ቤቱ ነግረዋለሁ አለች ለራሷ። አርግዛ ነበርና ደስ ተሰኝታለች። ነገ መጣለሁ አለችው። በሚቀጥለው ቀን ቤቱ ስትሄድ በሩ ከውጭ ተቆልፎ አገኘችው። ከመንገዱ ባሻገር ያለው ሱቅ ባለቤት ጠራትና በሹክሹክታ ፖሊሶች መጥተው ወጣቱን እንደወሰዱትና አንድ ወሬ አቀባይ አይቷት ተባባሪ ናት ብሎ ሳይጠቁምባት በፊት ከአካባቢው እንድትሰወር ነገራት። ተደናገጠች። በፍራት ሰውነቷ አልታዘዝ አላት። የምትሆነውን አጣች። ያን ጊዜ በታጣቂዎች የተወሰደ ሰው እንደማይተርፍ ታውቃላችሁ። ፖለቲከኛ ባትሆንም እንደ ማንኛውም ኢትዮጵያዊ በአጠቃላይ ፖሊስና ወታደር የተባለን ሁሉ ትፈራለች፣ ትጠላለች። በደመ ነፍስ እየተንቀሳቀሰች ሰውነቷ በፍርሃት በረዶ ሆኖ በጭንቀት ልትሞት ደርሳ ወደ ቡና ቤቱ ተመለሰች። ምን እንደምታደርግ አላወቀችም። ስለዚህ የቡና ቤቱን ባለቤት ምክር ጠየቀቻት። እርሺው አለቻት ባለቤቷ ቆርጥ ባለ አነጋገር። ወጣቶቹ አደገኛ የሆነ ሥራ ውስጥ ናቸው፣ ትጎጃለሽ። ይህን እያለቻት ባለቤቷ ከፊት ለፊቷ ያለችውን ሴት ምክሯን እንደማትቀበላት ገባት። ያንተ ያለ አለች ተስፋ በመቁረጥ። ለምንድን ነው ሴቶች ስንባል መጀመሪያ ካየነው ለስላሳ አይን ካለው ወንድ ሁሉ ጋር ፍቅር የምንወድቀው? የተረገሙ ወንዶች! መቼም አላረገዝሽም አይደል? ስትል ድንገት ጠየቀቻት። አላረገዝኩም ስትል ዋሸች ሴቲቱ። ግን እውነት አፈቅረዋለሁ። ችግሩ ሲገባ ዝም ብዬ ልረሳው አልችልም። ደግሞ ስለምን እንዳሰሩት ምን ይታወቃል? ዝም ብሎ ትንሽ ነገር ሊሆን ይችላል እኮ። ራስሽን አታታሊ አለች ደንዳና የቡና ቤቱ ባለቤት። ምን እንደማደርግ ልንገርሽ፣ አንቺ አርፈሽ ቁጭ በይ። እኔ በጓደኞቼ በኩል የት እንደወሰዱትና ምን አይነት ችግር ውስጥ እንደገባ አጣራለሁ። ነፍሰ ጥሯ ሴት ባለቤትየዋን ከልፍ ያለፈ አመሰገነቻት። ባለቤትየዋ በግዴለሽነት ትከሻዋን ከፍ ዝቅ አደረገች። ያኔውኑ ምንም እንደማታደርግላት ወስናለች። መርሆዋ ከሌላ ሰው ችግር የቻለችውን ያህል መራቅ ከመሆኑም በላይ ለሌላ ሰው ብላ ከፖሊስና ደህንነት ኃይሎች ጋር ተገናኝታም አታውቅ። ሴቲቱ ግን ይህን ስለማታውቅ እፎይታ ተሰምቷት ነበርና ምንም እንኳ ከባለቤትየዋ በኩል ወሬ ሳይሰማ በርካታ ቀናት ቢያልፉም ተስፋ አልቆረጠችም። እየሞከርኩ ነው። እንደዚህ አይነት ነገር ጊዜ እንደሚወስድ ታውቂያለሽ። ታገሽ ትላታለች። ምንም ዜና ሳይሰማ ሳምንት አለፈ። ባለቤትየዋም እየሞከረች እንደሆነና እንድትታገስ ትነግራታለች። አንድ ቀን በጣም ታማና ጭንቀት ተጭኗት አልጋ ላይ የዋለችበትን ቀን ጠብቀው ታጣቂዎቹ እሷን ለመያዝ መጡ። በሯ ተንኳኳና ስትከፍተው የቡና ቤቱ ባለቤት አራት የሲቪል ልብስ ከለበሱ ሰዎች ጋር ቆማለች። አስተያየታቸው ይሁን ደምደም ከሚለው የታፈገ እስር ቤት ከሚያስታውሰው ጠረናቸው ብቻ ወዲያውኑ ማን እንደሆኑ ገባት። ወጣቱን ፍቅረኛዋን የወሰዱት አይነት የደህንነት ፖሊሶች እንደሆኑ አውቃለች። አንደኛው ባለቤቷን በኃይል ወደ ጎን ገፈተራትና ሁሉም ክፍሏ ውስጥ ገቡ። ምንድነው? ፊቷ ላይ ያረፈው ጥፊ ጥያቄዋን ባጭሩ ቆረጠው። ጮኸች፣ አለቀሰች። ዝም በይ አንቺ ቆሻሻ ሲል አንባረቀባት በጥፊ የመታት ሰው። ሌሎቹ ሶስቱ ሰዎች ክፍሏን በመበርበር ተጠምደዋል። ፍራሿ ተዘንጥሎ አልጋዋ ተፈተሸ። ልብሷንም የምታስቀምጥበት ሳጥን ተከፍቶ ተፈተሸ። ስልታዊና ሙያዊ በሆነ መንገድ እቃዋን ሁሉ እያበለሻሹ ሲፈትሿት በድንጋጤ ተመለከተቻቸው። የታሰረው ጥቅል ፍቅረኛዋ የሰጣትን ተጠቅልሎ የታሰረ ነገር በፍርሃት አስታወሰች። መታጠብ ያለባቸውን ቆሻሻ ልብሶቿን የምታጠራቅምበት ሳጥን ውስጥ ነበር ያስቀመጠችው። በቆሻሻ የውስጥ ሱሪዎቿ ተገድበው በርባሪዎቹ እንዳያገኙት ተስፋ አደረገች። ግን ታጣቂዎቻችንን አታውቃቸውም። በቆሻሻ እንዲያውም ይመሰጣሉ። ሰለባዎቻቸውን የሚያሳፍር ነገር ጭራሽ ያስደስታቸዋል። ስለሆነም አንዱ ሳጥኑን ከፈተና ያልታጠቡ የውስጥ ሱሪዎቿን እያወጣ ይወረውር ጀመር። ድንጋጤም ሀፍረትም ተሰማት። ያው ጥቅሉን አውጥተው ሲፈቱት ውስጡ ኮልት 38 ሽጉጥ፣ ጥቂት ጥይቶችና ድብቅ ወራሪ ወረቀቶች ተገኙ። ሴቲቱም በጥፊ እየተመታች እየተረገጠችና እየተጎተተች ውጪ ወደ ቆመው የፖሊስ መኪና ተወሰደች። ባለቤቷና ሌሎቹ ሴቶች በዝምታና በፍርሃት የሚሆነውን ሁሉ ይመለከቱ ነበር። ልክ መኪናው ሲንቀሳቀስም ባለቤቷ እንደሷ ያለች ገጠሬ እንዲህ ተንኮለኛ ስትሆን እስኪ ያስቡት የተረገሙ ሴቶች ስትል ተሰማች። ታጣቂዎቹም ሴቲቱን ወደ ዋና መስሪያ ቤታቸው ወሰዷት፣ በትክክለኛ ስሙ ቄራ ወደሚባለው ማለት ነው። እንግዲ በዚህ ሰዓት ምን እንደሚሰማ ታስቡት 15 ሰው እንኳን በትክክል በማያስቆም ግን 135 ሴቶች የታሰሩበት አስከፊ ጠረን ያለው ክፍል ወረወሯት በተለያየ እድሜ የሚገኙ በሙሉ ወይም በግማሽ ርቃናቸው ያሉ ሁሉም የቆሰሉ ወይም የሚደሙ ሴቶች ስታይ ይበልጥ ተደናገጠች አቅለሸለሻት የሰገራና የበሰበሰ ገላ ሽታውም ከምትችለው በላይ ሆነባት ላለማስመለስ እየታገለች በፍርሃት በሩ ላይ ቆመች ለአዲሷ እህታችን ጠጋጠጋ በሉላት አለ ያንዲት ሴት ድምፅ ከጥግ ላይ አንዳንዶቹ ሴቶች ቆመዋል አንዳንዶቹም ሌሎች ላይ ደገፍ ብለዋል አንዷ ተነሳችና ቦታዋን እንድትወስድ በጭንቅላቷ ምልክት ሰጠቻት ቦታዋን የሰጠቻት ሴት ከወገቧ በላይ ራቁቷን መሆኗን እንዲሁም ጡቶቿ እየደሙ እንደነበር አስተዋለች ሆኖ በደንብ በምታውቁት የእስር ቤቱ ሁኔታ ከማስደብራችሁ ዝም ብዬ ምንም እንኳን ያሉበት ሁኔታ መጥፎ ቢሆንም በጥሩ ሁኔታ እንዳስተናገዷት በቃላቶቻቸው በንቁ ስሜታቸውና በቆራጥነታቸው ምሳሌነት ፍርሃቷን እንዳረገቡላት ልንገራችሁ በልበ ሙሉነት የምትናገር አንድ ወጣት ሴት ቀረበቻትና ለምን እንደታሰረች ስትጠይቃት ነፍሰ ጡሯ ባለ ታሪካችን በወዳጆች መሃል እንዳለች ስለተሰማት ምክር በመለገስም ቢሆን እንደሚረዷት ተስፋ በማድረግ ጠቅላላ ታሪኳን ነገረቻት ያው ሲገርፉት ነግሯቸው ነው የሚሆነው አለች ወጣቷ ወይ በጭራሽ ስትል ባለ ታሪካችን ተቃወመች እኔን ችግር ውስጥ ያስገባኛል ብዬ አላስብም ያፈቅረኛል እኮ ጨመረችበት በሹክሹክታ እሱማው አለች ወጣቷ ሁኔታውን በመረዳት እንደሚያፈቅርሽ ምንም አልተጠራጠርም ግን ከአንድ ሳምንት ስቃይ በኋላ ማንም ሰው ቢሆን ማአት ይናገራል መናዘዝ እኮ ወንጀል አይደለም ግን ሁላችሁም እዚህ ያላችሁት ወጣቷ አቋረጠቻት አንዳንዶቻችን ተናዘናል አንዳንዶቻችን አልተናዘዝንም ተናዘዝሽም አልተናዘዝሽም ሞት እንደሆን ሎተሪ ነው በየመሽቱ ቁጥራችን ይቀንሳል ዋናው ነገር ውጭ ያሉ ሰዎችሽ አንዳንድ ነገሮችን እስኪያስተካክሉ ለአንድ ሁለት ቀን ጠንክረሽ ጊዜ መግዛት ነው አንዳንዴ ማንም እንዳይጎዳ ጫካ እንደገባ ጠንቅቀሽ የምታቂው ሰው ላይ ትጠቁሚያለሽ እና አሁን እኔ ምንድነው ማድረግ ያለብኝ ስትል በጭንቀት ጠየቀች አንቺ ጋር ከመጡ እሱ አውርቶ ነው ማለት ነው አለች ወጣቷ ሌላ ምንም ማብራሪያ የለውም ስለ ሽጉጡም ነግሯቸው ሊሆን ይችላል ምናልባትም በየጊዜው አሳሳ ስለሚያደርጉ ሳይነግራቸው አግኝተውት ይሆናል ጥቅሉን ማን እዚያ እንዳስቀመጠው አላውቅም ብለሽ ልትክጅት ትችያለሽ ግን አያምኑሽም እሱን ያስቀመጠው ብትይ እሱን ወንጀለኛ ታደርጊዋለሽ ግን ደግሞ ቀድሞውንም ወንጀል እንደሰራ ነው የሚታሰበው ተጋልጧል ማለት ነው ወይ ሲገርፉት አምኗል ማለት ነው ስለዚህ ጉዳዩን መደበቅሽ እሱን አይረዳውም እንዲያውም ያንቺን ሁኔታ ያባብሰዋል ሌላ ነው የሰጠኝ ብትይ ደግሞ ሚስጥር አዋቂ ታጋይ ትመስያቸዋለሽ ሌላ ሰው ነው የሰጠኝ ብትይ ደግሞ ሚስጥር አዋቂ ታጋይ ትመስያቸዋለሽ እናም ያንን ሌላ ሰው አጋልጭ ትባያለሽ ቆይ እስኪ ላስብበት አለች ወጣቷ ከሌላ ሁለት ሴቶች ጋር ለመመካከር ወደ ክፍሉ ጥግ እየተንቀሳቀሰች ከደቂቃዎች በኋላ ተመለሰችና ግራ የተጋባችው ባለ ታሪካችን ጋር ቁጭ አለች እወደዋለሁ ብለሻል አለቻት ለሱ ብለሽ ለመሰቃየት ያህል ትወጂዋለሽ አዎ ብያ መነታች መለሰች ያለሱ መኖር አልችልም ጥሩ አለችና ወጣቷ አሁን በጥንቃቄ አዳምጪኝ ከትንሽ ጊዜ በኋላ ይመጡና ለምርመራ ይወስዱሻል ይገርፉሻል አትንቀጥቀጪ እንዲያውም ራስሽን አዘጋጂ እሱ አውርቶ ከሆነ እንዳላጋለጠሽ ይነግሩሻል ዝም በያቸው ጥቅሉ የተሰጠሽ በፍቅረኛሽ ጌቱ በሚባል አጭር ሰው እንደሆነ ንገሪያቸው ሰውየው ምን እንደሚመስል በዝርዝር እኔ ነግርሻለሁ ለማሳመን እንዳልተገረዘና በግራ ዳሌው ላይ ጠባሳ እንዳለው ንገሪያቸው ይሄ በትንሹም ቢሆን ግራ ያጋባቸዋል ያንቺ ፍቅረኛ ስለ ጥቅሉ እንደነገራቸው ማወቅ ከቻልሽ ከሱም ጋር አልፎ አልፎ የፍቅር ግንኙነት እንደነበረሽና ስለ ጥቅሉ የነገርሽው አንቺ እንደሆንሽ ንገሪያቸው ጥቅሉን ከፍቼው ሳላውቅ ውስጡ ምን እንደነበር በምን አውቃለሁ ስትል ጠየቀች ሴቲቱ ወደሱ እየመጣው ነው ከፍቸው ነበር ካልሻቸው አስቀድመሽ ለጉዳዩ ለፖሊስ መጠቆም ነበረብሽ ይሉሻል ስለዚህም አስበንበታል ስትል ቀጠረች ወጣቷ አንዴ ምን እንደሆነ ለማወቅ ፈልገሽ ከፍተሽው እንደነበርና ጌቱን እንዲያይነጥቃ ቤተሽስ ማስቀመጥ እንደማትችይ እንደገለጽሽለትና ለፖሊስም እነግራለሁ ብለሽ ዝተሽ እንደነበር ንገሪያቸው ግን መታወቂያውን አሳይቶሽ እሱ ራሱ የደህንነት አባል እንደሆነ እንደነገረሽና ተቀሉም አንድ ተጠርጣሪ ላይ የተገኘ ማስረጃ ነው ብሎ ነግሮኛል ባያቸው ማንበብ ትችያለሽ አልችልም ጥሩ ማይም ስለሆንሽና በተጨማሪም ደግሞ ሁሉ ጊዜ የሚታጠቀውን ሽጉጥ ስላሳየሽ እንዳመንሽው ንገሪያቸው እስከ መጨረሻው ድረስ በዚህ ታሪክ ግፊበት ፍቅረኛሽን ያግዘው ይሆናል ግን ግልጹን ንገሪን ካልሽ እድሉ ጠባብ ነው ወይም ሊሆን ይችላል ይህ ጌቱ ምትዩ ማን ነው ከነሱ አንዱ ነው ስትል ወጣቷ መለሰች ወዳጆችን የገደለ ባብ ነው በደም ፋውቀው ነበር ከዚያ ወጣቷ የቡና ቤቱን ሴት ጌቱ ማን እንደሆነ አድራሻውን ቤቱን የቤት ቃውን የሚወደውንና የሚጠላውን ሳይቀር ወጥራ አስተናቻት የቡና ቤቷም ሴት ስትጠየቅ ታሪኩ ይሄ ነው ብላ ድርቅ አለች ጽንሱስ ከሶርዳ ድረስ ባሰቃቂ ሁኔታ ገረፏት ግን ተቀሉን የሰጠኝ ጌቱ ነው ብላ ድርቅ አለች ጌቱንም ጠርተው ሲያመጡት ድርቅ ብላ አፋጠጠችው በማታቀው ጉዳይ እንዳስከሰሳት በመናገር እርግማን አወረደችበት እንዳስረገዛት በማሳወቅ ያልተገረዘውን ብልቱን በመጥቀስ ጉዳዩን በስድብ ውርጅብኝ ጠቅላ አቀረበችው መርማሪዎቹ እውነተኛው ፍቅረኛዋ እንዳጋለጣትና ጥቅሉንም የሰጣት እሱ እንደሆነ እንዳሳወቀ ቢናገሩም ሙሽማው እንድትሆን ጠይቋት እምቢ ስላለች ለመበቀል ነው እንደዚያ ያለው በማለት ሽምጥጥ አርጋ ካደች ከየነንዱ የግርፋት ክፍለ ጊዜ በኋላ ወጣቷ ሴትና ሌሎቹም እያንበረታቱ ይንከባከቧት ነበር ሰውነቷ ቢቆራረጥም ውስጧ ግን ጠንካራ ነበር ልጇን ማጣቷ በከባዱ ቢጎዳትም ለምታፈቅረው ሰው ስትል መሰቃየቷ ግን መንፈሷን አበረታው መጨረሻ ላይ አደገኛ ከሆኑ ሰዎች ጋር ግንኙነት እንዳትፈጥር ማስጠንቀቂያ ተሰጥቷት ተረቀቀች ወደ ቀድሞ ቀጣሪዋ ተመልሳ ስትሄድ በሚገርም ሁኔታ የቡና ቤቱ ባለቤት መልሳ ቀጠረቻት እስክታገግም ድረስ ተንከባክባ ወደ መጣችበት መንደር መመለሻ ገንዘብ ሰጠቻት እሷ ግን ሌላ ስራ ፈልጋ ፍቅረኛዋን መጠበቅ ጀመረች እስር ቤት ያገኘቻት ወጣት ሴት አንድ ሰው እንድትገናኝ አድራሻ ሰጣት ነበር ሰውየውንም ፈልጋ ማግኘት ቻለች በሰውየው ምርዳታ ቀስ በቀስ ፍቅረኛዋ ይታገልለት የነበረው ዓላማ ውስጥ ገባች አልተቃወመችም ይህንንም በማድረጓ እስር ቤት ካለው ፍቅረኛዋ ጋር ቅርበት የፈጠረላት መስሎ ይሰማት ነበር እዚህ ላይ ነው ታሪኩም ያልቀው እንዴ በፍጹም ስትል አብራን ያለችው ልጅ ተቃወመች መጨረሻዋ ምን ሆነ ኢየሱስ ተራኪው ሸረኛ ፈገግታውን አሳየን ሂጂ ቢራ ጨምርልንና እነግርሻለሁ መጠጣችንን ልታመጣ ስትሄድ ወጣቱ ተረሽኖ ሰውነቱ መኖሪያ ቤቱ አካባቢ ተጥሎ ነበር ሴቲቱ ስለሞቱ አልተነገራትም እንዲያውም በኋላ ላይ ልብሷ ውስጥ በራሪ ወረቀት ተይዞባት እሷም ተረሽናለች ለኛዋ ልጅ ይህንን መጨረሻ መንገሩ አላስፈላጊ ነው ለድሜ ልኳ የሚበቃት መከራና ሀዘን እንዳለባት ይሰማኛል የቡና ቤቷ ልጅ መጠጣችንን ይዛ ተመለሰች እንደተቀመጠችም ንገረኛ አለችው እንግዲህ ጓደኛዬ መዋሸት ጀመረ ከአመት በኋላ ተለቀቀና ተገናኙ ከመቼውም ይልቅ እንደሚወዳ ታወቀች አብረው ጫካ ገቡ ልሻለሁ እምባ እያቀረረ ጥጫዋ ሴትኛ ዳሪ በከባዱ ተነፈሰች ምን አይነት የሚገርም ታሪክ ነው አስቀናችኝ አለች ጓደኛዬን ተመለከትኩት። ዝም ብሎ ቢራውን እየተጎነጨ ነበር። ምናልባት እኔ ራሴ ሰክሬ ካልሆነ በስተቀር እንባው ያቀረረ መስሎኛል። አይገርምንም ቡና ቤት ውስጥ አንዳንድ ጊዜ ደንዳና ወንዶችም ያነባሉ፣ ግን ማንም አይገረምም።
Thank you.